ውድ አድማጮቻችን እንደምን ሰነበታችሁ? ውድ አድማጮቻችን ዝግጅታችን በጣቢያ ማስተዋወቂያ ጀምረናል። ለዛሬ ያልናችሁ ቅንብሮች የጊዜ ሰሌዳውን ተጠብቀው ይቀርባሉ። መልካም ቆይታ እንመኛለን።
ኢትዮጵያችን ከምርጫ 97 ወዲህ ያላት ገጽታ ምን ይመስላል? ብዙዎች ድምጻቸውን ለሚወዱትና ለሚፈልጉት ሰጥተዋል። ይህ ታዲያ በኢትዮጵያችን ነበር። ምርጫ 97 ለሀገራችን አዲስ ተስፋ አዲስ ራዕይ ይዞ ይመጣል የሚል ተስፋ የነበራቸው ቀላል ግምት የሚሰጣቸው አልነበሩም። ህፃናት፣ አዛውንት፣ ሴቶችና ወንዶች በአጠቃላይ መላ ኢትዮጵያውያን ለሀገራችን ኢትዮጵያ አዲስ ተስፋና አዲስ ሰንቅ ሰንቀው ነበር ወደ ምርጫ 97 የገቡት። ሀገራችን በርግጥ የዲሞክራሲ ሂደትን ካለመለማመዷ የተነሳ ምናልባትም ምርጫ 97 ደግሞ ጥላ ጥሎበታል ብለው ያስቡ የነበሩ ሰዎችም አልጠፉ። ይሁን እንጂ ታዲያ ወደ ምርጫ 97 በአዲስ ተስፋ ሲገባ በሀገራችን አዲስ ነገር ይመጣል ብሎ የተጠበቀ ሰው ቀላል አልነበረም። በሀገር ቤት ሆነ በሀገር ውጪ የተለያዩ ሰዎች ያቺን ቀን በጉጉት ይጠብቁ ነበር። በርግጥም ምርጫ 97 ሲቃረብና ከተቃረበ በኋላ የኢትዮጵያ ገጽታ ፍጹም ተለየ። ሴቶችና ወንዶች፣ ህፃናትና አዛውንት ለሚፈልጉት ሰዎች ለሚፈልጉት ፓርቲ ድምጹን ሰጡ። ነገር ግን ድምጻቸው በጠመንጃ ታፈነ። ሴቶችና ወንዶች በአደባባይ ተደበደቡ፣ ተገደሉ፣ ወደ እስር ቤት ተጋዙ። የደደሳ የወታደር ማሰልጠኛ የነበረው ከ14 ዓመት በፊት ተዘግቶ የነበረው እንደገና ለብዙዎች ማሰቃያና ለብዙዎች ማጎሪያ ስፍራ ሆነ። ሻዋሮቢት፣ ዝዋይ፣ ሌሎችም ስፍራዎች ብዙዎች ተደበደቡበት፣ ተገደሉበት። ብዙም ስቃዮች፣ ቶርቸሮች በማዕከላዊ እስር ቤቶች ተፈጸሙ። ኢታሊያ የ8ና የ9 ወር ገጽታ ብቻ በፊት የነበረ ገጽታ ብቻ ሳይሆን ዛሬም በሀገራችን በኢትዮጵያ የሆነ እና እየተከሰተ ያለ ድርጊትና ክስተት ነው። በመስራቅ፣ በምዕራብ፣ በሰሜንና በደቡብ እንዲሁም በመካከለኛው የሀገራችን ክፍል ዛሬ ስቃይ ከጊዜውም ይልቅ ማንኛውም ጊዜ ይልቅ ከፍተውና አበርትቶ ይታያል። ማንም ስለምንም ስለሚያስበው ነገር በግልጽና በደፈት መናገር ፈጽሞ አይችልም። ይባስ ብሎ ከአንድ አመት በፊት ይታየ የነበረው የቅንጅት ምልክት ወይም ሁለት ጣት ዛሬ ማሳየት እንደ ኃጢያት ተቆጥሮ ብዙዎች ይሄንን ምልክት ባሳዩ ሲያሳዩ በታዩ ቁጥር ይደበደባሉ፣ ይገደላሉ፣ ወደ አልታወቀ ስፍራ ይወሰዳሉ። በመዲናችን በአዲስ አበባም ምርጫ 97 ይለፍ እንጂ ዛሬም ብዙዎች በለሊት ይታፈናሉ፣ ይታሰራሉ፣ ይደበደባሉ፣ ይባስ ብሎም ይገደላሉ። ካንድ ወር ወዲህ በአዲስ አበባና በአካባቢው ባሉ አጠቃላይ ሁለተኛ ደረጃ ትምህርት ቤቶችም እየተከሰተ ያለው ክስተት ይሄ ነው። ወጣቱ እንደ 1966 ዓመተ ምህረት ለሚጨቁነኝና በጠመንጃ አፍ ለሚደበደበኝ አልገዛም የሚለውን በማስተጋባት በየትምህርት ቤቱ ከወያኔ መሪዎች ጋር ተነቅነቅ ይዟል። ወታደሩ ተማሪውና ሰራተኛው የሚዋጋው ለፍተርና አስከብሪቶን ሲሆን ነገር ግን አጻፋ የሚሰጠው አመንጃና ድብደባ ነው። ከ15 ቀን በፊት በአየር ጤና ሁለተኛ ደረጃ ትምህርት ቤት ማለትም በመዲናችን ማለት ነው የተከሰተው ክስተት ይሄንን ነው። ለመረጡን ሰዎች እንመረራለን እንተዳደራለን እንገዛለን የሚል ጥሪ ሲያሰሙ ነገር ግን ወደዳችሁም ጠላችሁም እንገዛችኋለን ባይሆን ግን ይሄንን ተቀምሳላችሁ በማለት ሴቶች በአደባባይ ተደብድበዋል እንዲያውም የተገደሉአሉ። ወላጆች ስለምን ልጄ ተደበደበ የሚል ጥያቄ ማሰማት አይችሉም። ቢያሰሙም የሚከተላቸው ዱላ ካልሆነም ደግሞ የጠመንጃ ሰደፍ ነው። ወደ ኢትዮጵያውያን ሀገራችን ኢትዮጵያ ዛሬ ካለችበት ውድቀት ያደረስናት ምናልባትም እኛ ሳንሆን እንቀራለን ብላችሁ ታስባላችሁ። ህብረትና መተባበር ቢኖር መፈቃቀር ቢኖር የኢትዮጵያን ጠላቶች ከጫንቃችን ላይ አሽቀንጥረን መጣል እንደምንችል ማን በነገረን? ነገር ግን ዛሬም ካለመተባበራችን የተነሳ የትውልድ ገዳዮች በእኛ ላይ እንዲፈነጩ የፈቀድንላቸው ይመስላል። ነገ ኢትዮጵያ ተቆራርሳ ለሌሎች ተሰጣ ምድር አልባ ሆነን ከመገኘታችን በፊት ዛሬ ለኢትዮጵያችን እንንቃ።
ከነበሮችን በማቅረብ መጋረጃችን ሲንገልጥ አሃዱ ብለን የጀመርነው ኢትዮጵያን የሚዳስሰው ፕሮግራማችን ነበር። አሁን ደግሞ የጣሊያንኛው ዝግጅት ይከተላል።
Dunque questo è Radio Onda Rossa 87 900 MHz. Dunque adesso proviamo a raccontare quello che si è detto in lingua amarica fino adesso e che riguarda la situazione attuale in Etiopia. Prendiamo le notizie da un giornale edito dalla Consulta Cittadina per la rappresentanza delle comunità straniere del Comune di Roma. L'articolo è di Giorgio Quattrocchi. Nuova ondata di arresti in Etiopia. La situazione politica e sociale in Etiopia negli ultimi tempi si sta facendo alquanto tesa. L'ennesima ondata di arresti, infatti, sta destabilizzando l'ordine pubblico, rendendo sempre più difficile la democratizzazione del paese. È proprio a causa delle massicce detenzioni avvenute di recente che l'Associazione per i Popoli Minacciati ha accusato il primo ministro etiope Meles Zenawi di volere eliminare l'opposizione politica nel paese. L'arresto sistematico di dissidenti, studenti, contrari alla politica governativa, giornalisti indipendenti e collaboratori di organizzazioni non governative, insieme al presunto disprezzo per l'indipendenza della giustizia, vanificherebbero ogni sforzo per giungere a un confronto politico autenticamente democratico. Dal 10 novembre 2005 sono state arrestate oltre 1000 appartenenti al popolo degli Oromo, il maggior gruppo etnico etiope che costituisce circa il 40% della popolazione totale. Da allora almeno 10 Oromo sono stati uccisi per la sanguinosa repressione delle manifestazioni di protesta nelle località di Ambo, Dedessa, Yeldu, Kofele e Laloe Tukur Inkini, dove i dimostranti chiedevano la liberazione di 4 collaboratori dell'organizzazione di beneficenza Oromo Mecca Tulema Association. Le autorità, tuttavia, hanno ripetutamente ignorato le disposizioni giudiziarie che dal maggio 2004 ordinavano la liberazione dei 4 detenuti. Nelle ultime settimane Zenawi ha annunciato l'istituzione di un processo contro 3000 detenuti, tutti membri del movimento di opposizione Coalizione per l'Unità e la Democrazia, fermati per aver protestato contro i presunti brogli nelle elezioni parlamentari del maggio 2005. Durante le proteste sono morte più di 88 persone. Il 17 dicembre, infine, un primo gruppo di 131 politici dell'opposizione, giornalisti e collaboratori di organizzazioni non governative sono stati accusati di alto tradimento e genocidio. Secondo i rappresentanti del gruppo, le accuse contestate sarebbero piuttosto pretestuose e contribuirebbero solo ad aumentare la tensione tra le varie popolazioni del paese. E poiché il governo non riconosce l'indipendenza dei tribunali, risulterebbe improbabile un corretto svolgimento dei processi. L'Etiopia non è soltanto questo, però. È un meraviglioso paese dove la cultura araba e quella mediterranea si fondono a creare colori, sapori e atmosfere che in poche altre parti del mondo possono essere riscontrate. L'augurio è quindi che il paese superi questa fase, ritrovi presto la pace interna e che una nazione tanto ricca di storia e di tradizione possa dimenticare momenti storici di intolleranza, così cupi che non le rendono certo onore. E concludiamo qui con le notizie e mandiamo un po' di musica, grazie.
በመከተልም ወደ ዜና ተነክሩ እንሄዳለን።
ዘርቻ ተስኩባ ባጀርካ ማርኮባ ወማረግ ሲሳይ ስጋብያ የፈንኩባ የውቀት ገበየ ወጌካ የፈንኩባ የማታታፈረ።
አድማጮቻችን እንደምንላችኋል። በቅድሚያ ማርስተ ዜና በአዲስ አበባ ፍንዳታዎች ደረሱ። ህዝቡ ካስመሳዎች እንዲጠነቀቅ ተጠየቀ። የኢትዮጵያ ሪቪው ሪፖርተር ተፈረደላት። ፖሊስ ግን አልፈታም አለ። በጎንደር የነጻነት ትግሉ ተፋፍሟል። የኢትዮ ኤርትራ ድንበር ጉዳይ ንግግር በለንደን። መሰረት ደፋር አዲስ ዓለም ሪኮርድ ሰበረች። የሚሉት ናቸው። ባለፈው ሳምንት በአዲስ አበባ ከተማ በደረሱ 3 ፍንዳታዎች በአራት ሰዎች ላይ ቀላልና መጠነኛ ጉዳት ደረሰ። በቂርቆስ ክፍለ ከተማ ስታዲየም ፊት ለፊት በሚገኘው የላሊበላ ምግብ ቤት በስተቀኝ በኩል በደረሰው ፍንዳታ አራት ሰዎች ላይ ጉዳት፣ በሆቴል መስተዋት ላይ የመርገፍ አደጋ፣ በዋናው በር የብረት መዝጊያዎችና በግድግዳው ላይ የመሰንጠቅ፣ የመጣመምና ከሆቴል ውጭ በሚገኝ አበባ መትከያ ላይ የመፈረካከስ አደጋ መድረሱን ተመልክተናል ተነግሯል። በፍንዳታው በደረሰበት በሆቴሉ በስተቀኝ ጥግ በኩል ቆመው በነበሩ ሰዎች ላይ የመቁሰል አደጋ ያደረሰ ሲሆን በቴክኒክ ምክንያት ነው ዜናውን ያቋረጥ ነው። ፍንዳታው በደረሰበት ሆቴል በስተቀኝ ጥግ በኩል ቆመው በነበሩ 3 ሰዎች ላይ የመቁሰል አደጋ ያደረሰ ሲሆን በፍንጣሪው የተጎዳው አራተኛው ግለሰብ በሆቴል ውስጥ የነበረ ነው። ስታዲየም አካባቢ በሚገኘው የቤተዛት ሆስፒታል ተረኛ ሐኪም ዶክተር ደሳሌ ቢያድግልኝ ለአደጋው እንደገለጹት በፍንዳታው ተጎድተው ወደ ሆስፒታል ከመጡት 4 ተጎጂዎች የ3ቱ ቀላል ጉዳት በመሆኑ ማስታገሻና መጠነኛ ሕክምና ተሰጥቷቸው ወደ ቤታቸው ሄደዋል። በሌላም በኩል በአዲስ ከተማ ክፍለ ከተማ ከቀኑ 7 ሰዓት አካባቢ ትልቁ መናኸሪያ አውቶቡስ ተራ በስተቀኝ በተለይም ደራ መውጫ እየተባለ በሚጠራው አካባቢ ፍንዳታ ደርሷል። እንዲሁም በቂርቆስ ክፍለ ከተማ ሜክሲኮ አካባቢ ከቡናና ሻይ ጎን የሚገኘው በ1961 ዓ.ም በተመሰረተው የሆቴልና ቱሪዝም ስራ ማሰልጠኛ ኢንስቲትዩት ግቢ ውስጥ በሚገኝ የተማሪዎች ካፍቴሪያ ውስጥ ከቀኑ 9 ሰዓት ከ15 አካባቢ ተመሳሳይ ፍንዳታ እንደደረሰ ለማወቅ ተችሏል። የኢትዮ ኤርትራ ድንበር ጉዳይ ንግግር በለንደን። የኢትዮ ኤርትራ ድንበር ውዝግብ ልባት ለማስያዝ ወሰን ክልላውን ገቢን ለማድረግ በዓለም አቀፍ ሸምጋዮች አማካኝነት በሁለቱ ሀገሮች ልዑካን መካከል የተከፈተው ንግግር ሰሞኑን በለንደን ተካሂዷል። የኢትዮጵያና የኤርትራ መንግስታት ገለልተኛ የድንበር ኮሚሽን የሚያስተላልፈውን ውሳኔ አሳሪ በማድረግ ወሰን ለመከላከል የተስማሙት ከአምስት ዓመታት በፊት አልጀርስ ላይ ባደረጉት የሰላም ውል እንደነበር ይታወሳል። በወቅቱ ለንደን ላይ ዝግ ሆኖ በሚካሄደው ንግግር እስካሁን በምን ውጤት እንደተደረሰ የተገኘ አንዳች ፍንጭ የለም። አንድ የኢትዮጵያ ኤምባሲ ቃል አቀባይ ትናንት ለንደን በሰጡት መግለጫ ንግግሩ መከፈቱን ከመጥቀስ ባሻገር ዝርዝር መረጃ ለመስጠት ሳይሹ ቀርተዋል። ሮይተር ዜና አገልግሎት እንደዘገበው ሁለቱ አገሮች ለስብሰባው የላኩት የህግ ባለሙያዎችን ነው። የኢትዮጵያ ውጭ ጉዳይ ሚኒስትር መስሪያ ቤት ባለስልጣን አቶ ተቀዳ አለሙ መልእክተኞቻችን በስብሰባው እንዲካፈሉ የላክ ነው ለበጎ መንፈስ ነው ሲሉ፣ የኤርትራው ፕሬዝዳንት አማካሪ የሆኑት አቶ የማነ ገብረ መስቀል ደግሞ የሀገራቸው የህግ ልዑካን ንግግር የሚሳተፉት የድንበር ኮሚሽኑን ውሳኔ የአፈጻጸም ሂደት ለመቀየር ምንም አይነት ሙከራ እንደማይኖር በማመን መሆኑን አስረድተዋል። እንደሚታወቀው በዚህ ጦርነት ከ80,000 በላይ ኢትዮጵያውያን ህይወት መጥፋቱ ይታወሳል። በጎንደር የነጻነት ትግሉ ተፋፍሟል። በቀድሞ የጎንደር ክፍለ ሀገር ዙሪያ የጦር እንቅስቃሴዎች ከምንጊዜውም በላይ ይጠናከሩ መጥተዋል። በተለያዩ ግዛት በከፍተኛ ሁኔታ የታጠቁ የመለስ ዜናዊ ታዛዥ ወታደሮች ወደ ስፍራው ቢንቀሳቀሱም በውጤቱ የሞትና የአፍረት ጽዋ የተጎነጩ ናቸው። በመሆኑም በጎንደር ዙሪያ እንደዚሁ ቀድሞ መንቀሳቀስ አስቸጋሪ ሆኗል። ከጎንደር ተነስቶ ወደ ሳንጃ መሄድ አስቸጋሪ ነው። አርማጮ ወደ ሁመራ የሚወስደው መንገድ ከተዘጋ 2 ሳምንት ተቆጥረዋል። እንዲሁም ወደ ጠገዴ የሚወስዱት በዳንሻ መንገዶች አያስተማመኑም። በተጠቀሱት መስመሮች የሚንቀሳቀሱ የመንግስት ካሚዮኖች ተመተው ጋይተዋል። የጭነት መኪኖች በተጠቀሱት መስመሮች መሄድ ካቆሙ ሰነባብቷል። በአጠቃላይ በመለስ ዜናዊ አጋዚያን የሚደረገው ወታደራዊ እንቅስቃሴ በነጻነት ታጋዮች ክፉኛ እየተመታ ይገኛል። ይህ በእንዲህ እንዳለ ካለፈው ሳምንት ጀምሮ በደሴ ከተማና በአካባቢው ተጀምሮ የተማሪዎች እንቅስቃሴ እንደቀጠለ ነው። በወሎ ክፍለ ሀገር የሚገኙ ተማሪዎች የታሰሩት ይፈቱ የሚል ጥያቄ በማቅረባቸው የፌዴራል ፖሊስ በአጋዚያ ወታደሮች የታገዙ ከፍተኛ ድብደባ አከናውነዋል። ህዝቡ ከአስመሳዮች እንዲጠነቀቅ ተጠየቀ። በተለይ በዋሽንግተን በጣሊያንና በተለያየ አካባቢ ምኑር ኢትዮጵያን ወዳጅ መስለ የጣራ ተግባር ከመፈጸሙባቸው ግለሰቦች እንዲጠነቀቁ ተጠየቀ። ባሁን ወቅት የቅንጅቱ ደጋፊ በመምሰል ሌላው ነው ገን በመሰለልና ብሎም ጉዳት ላይ እስከመጣል የሚያደርሱ ግለሰቦች መኖራቸውን ያካባቢ ምንጮች አስረድተዋል። ከዚህ ቀደም በውጭ ከመገኙ የንግስቶች መካከል ዮያኔ አስተዳደር አቶ ተፈራ ዘውዴንና አቶ ሰለሞን በቀለም በዘር ማጥፋት አገር ክህደት መክሰሱንና በሌሉበት ጉዳያቸው እንዲታይ ማድረጉ የሚታወስ ነው። በሌላ በኩል ደግሞ በትናንሽ ንግድ ላይ ተማሩ ግለሰቦች ከስራቸው ለማፈናቀል የሚደረግ መሰሪ ጥረት እየተከናወነ ነው። ለምሳሌ ባሁን ወቅት በስር ላይ ከመገኙት የቅንጅቱ መሪዎች ከነበሩት መካከል ዶክተር በፍቃዱ ደግፌ አንዱ ናቸው። ዶክተር በፍቃዱ ደግፌ የሰባባል ሆነችውንና በዋሽንግተን ዲሲ 18ኛ ጎዳና መርካቶ የተሰኘ ንግድ ቤቷን ለማዘጋት ያሰጡት መረጃዎችን ለመንግስት አካላት የሚሰጡ ሰዎች መኖራቸውን የንግድ ተቋሙ ባለቤት ለዝግጅት ክፍላችን ገልጸዋል። ይህ እንደዚህ አይነቱም ሁኔታ በሮማ አካባቢ ማልፋልፎ እንደሚታይ ግልጽ ነው። በንግድ ስራ ላይም ሆነ በሌላ ተግባር ላይ የሚገኙ ኢትዮጵያውያን አብሯቸው ይዋሉ፣ ነገር ግን መጥፎ ተግባር ከሚሰሩ ሰዎች መጠንቀቅ አለባቸው ማለት ብሶታቸውን በዝርዝር ገልጸዋል። በመጨረሻም ስፖርት መሰረት ደፋር በ3000 ሜትር የቤት ውስጥ ውድድር ሪከርድ ሰበረች። ሰሞኑን በሞስኮ ከተማ በመካሄድ ላይ ባለ ቤት ውስጥ የሩጫ ውድድር ባለፈው ቅዳሜ ሪከርድ ሰበረችው 8 ደቂቃ 38.8 ሰከንድ በሆነ ጊዜ በመግባት ነው። መሰረት ለጋዜጠኞች በሰጠችው ቃል የኃይሌ ምንጩ እግዚአብሔር ፍጥነቴ ደግሞ የተፈጥሮ ጸጋ ነው ብላለች። መሰረት በተለያዩ ዓለም አቀፍ ውድድሮች አመርቂ ውጤት በማምጣት ላይ ያለች ታዳጊ አትሌት ናት። እኛም የዝግጅት ክፍሉ በርቺ እንኳን ደስ ያለሽ እንላታለን። ዜናውን እዚህ ላይ እንጨርሳለን።
ስለ ፕሮግራማችን ያላችሁን ማስተያየትም ሆነ ጥቆማ በቀጥታ በስልክ ቁጥር 06 49 1750 በመደወል በመስመር ላይ ልታገኙን ትችላላችሁ።
ቻችን ለህክምና ጣሊያን ሀገር ከኢትዮጵያ በቅርብ የመጡት ካቶ መሸሻ ይርጉ ጋር ያደረግነውን ቀጥተኛ ጨውት ይዘንላችሁን ቀርባለን። አቶ መሸሻ በአሁኑ ሰዓት በስቱዲያችን ይገኛሉ። ጨውቱን እንድታዳምጡን እንጋብዛለን። አቶ መሸሻ በቅድሚያ እንዴት እና ለምን ወደዚህ እንደመጡ ያስረዱን።
እዚህ የመጣሁት ለህክምና ነው። ትንሽ ታመኛለይ እና እሱን ለመታከም ነው እዚህ የመጣሁት። እግዚአብሔር ይስጠው ልጄን። ሀገሬ መታከም ስላልቻልኩኝ ያው ሀገራችን አሁን ያለውን ብዙ ነገር እናንተም ታውቃላችሁ እና ትንሽ ጤናዬ አደገኛ ሁኔታ ላይ ስላለ ለመታከም ብዬ ነው።
እንዴት አዩት ጣሊያንን?
እንግዲህ ከመጣሁኝ ትንሽ ጊዜ ነው። ብዙም አልቆየሁም ግን የገረመኝ ነገር እዚህ ስቱዲያችሁ ተቀምጬ እናንተ ስለምድራችን፣ ስለሀገራችን፣ ስለህዝባችን፣ ስለመንግስታችን ክፋት፣ ደግነት፣ ስለህዝባችን ደግነት፣ ስለመንግስታችን ክፋት ታወራላችሁ። ይሄ እኮ ሀገራችን ላይ ቢሆን ኖሮ ሁላችሁም ታፍሳችሁ ወደ ወይኔ ተወርዶ ነበር። አቤት 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 ብዬ እግዚአብሔርን አመሰገንኩኝ። እንዲህ ነጣነት ያለበት ምድር ላይ ተቀምጬ ይሄን መስማት መቻል የራሱ ለኔ እንግዲህ ከዚህ የበለጠ ደስታ ምን አለ?
አቶ መሸሻ ይሄንን ካነሱ ዘንዳ በቀጥታ ወደ አገራችን ጉዳይ እንግባና፣ አቶ መሸሻ አገር ቤት ምን እየተደረገ ነው? እስቲ ምን ያዩት ነገር አለ?
ሀገርማ ምንድነው ያልተደረገው? ምንድነው ያልተደረገው? ህፃኑ ሲደበደብ፣ ሴቱ ወንዱ ሲደበደብ ከዚህ የበለጠ የማይደረግ ክፋት ምን አለ? ስንት የጎረቤት የልጆች አይነ እያየ ጆሮ እየሰማ ስንቱ ታፈሰ። ስንቱ ስንቱ አለቀሰ ስንቱ 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 ልቡ ደማ ልጄ ልጄ የስንቱ ልብ ነው የደማው ልጄ እንዲህማ ቀላል አይደለም የምድራችን ነገር ቀላል አይደለም
ለምን እንደሆነ እንደሚሆነው አቶ መሸሻ ለምን
መንግስት መምረጥ ይችላልላችሁ አለ እንግዲያውስ የበጀነን ያሻነነን መርጣለን አለ ሴቱ ወንዱ ወጣቱ ሄዶ መረጠ እኔን ያልመረጣችሁኝ ምን በድዬ ነው ብሎ እንግዲህ ባጠፋ ሌላውን ከቤቱ ያባረረ ሌላውን ከትምህርት ቤት ይወሰደ ይሄው አመት ሊሞላን እንዲህ እንዳለን አመት ሊሞላን ለኔማ ከዚህ በኋላ ብኖር ምን ያህል ብኖር ነው እናንተ ናችሁ እንጂ ልጆቼ ሀገር የሌላችሁ ምድር የሌላችሁ እኔ እኮ ኑሬ አብቅቶልኛል ግን ግን ምድሬ ታሳዝነኛለች ልጄ
አቶ መሸሻ የፈለጋችሁትን ያሻችሁን ምረጡ ተብሏል የተመረጡት ወዴት ሄዱ
እነሱማ ሰምተው እንደሆነ አላውቅም ወሄኔ ወረዱ ዘር ማጥፋት የዘር ማጥፋት ወንጀል ፈጸማችሁ ተብሎ ወሄኔ ወረዱ ታዲያም የበለጠ ወንጀል እንግዲህ ምን አለ አንተ መረጥከው የማያስተዳደርህ ከሆነ ምን ምድር አለህ ልጄ አቤት 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 ስንቱን ተሰማለ ልጄ አሁንማ ካለ ፈጣሪም ተስፋ የላትች የምድር ፈጥሞ ተስፋ የላትንማ መድኃኔዓለም በተስኪያን ሰር ይሄርኩ ወድቄ ፈጣሪን ለምናለሁ እንጂ ስለዚህ የምድርማ ተስፋዬን ቆረጥኩ ልጄ እናንተ የነገ ተስፋዎቿ የምትሉትን ታውቃላችሁ ግን አትርከሙ ደግሞ ማትሰልቹ ለዚህ ምድር መስራት መታከታ አትሰልቹ
አቶ መሸሻ ህዝቡ ምን ይላል እንዴ ሲደረግ ምን ያደረገ ነው
ህዝቡ ምን እንድል ተፈልጋለ መሳሪያ የለው አቅም የለው ይሄው ተደብድቦ አልቆ አሁንማ ጤፍ 400 የሆነበት የሚበላው ደሞ 400 ጤፍ 400 ቅቤ 30 ብር እየሸጠ እየገዛ ስኳር 7.50 እየገዛ ምን ይሆን ከዚህ የበለጠ ምን ይሆን ልጅ አሁንም አፉ ተለጎመ እንዳይናገር የጠመንጃ አፈሙዝ ታናቱ ላይ ተቀምጧል እንዳይቃወም አቅም የለው ደግሞም ዝም እንዳይል አያስችለው ረሃቡ ቸነፈሩ እርዛቱ እዛች ምድር ላይ እነሆ ተንሰራፍቶባታል ልጅ
አቶ መንገሻ
ተግናለሁ ግን በመጨረሻ ማለት የምፈልገው ይህችን ምድር ባካችሁ ዝም አትበሏት ውጪ ስለተቀመጣችሁ ባስታ አስፓጌቲ ስለምትበሉ ዝም አትበሉ እንደው ቆንጠር ያረጋችሁ ለዛ ረሃብተኛ ህዝብ ላኩለት ባካችሁ
I'm gonna make it.
Questa è Radio Onda Rossa, il programma La Voce di Roma a cura della comunità etiopica qui a Roma. Ringraziamo Radio Onda Rossa. Dunque, volevamo approfittare della presenza di un caro amico che è giunto da pochissimo dall'Etiopia per fare qualche domanda, insomma, sulla situazione attuale. Quindi ecco, adesso farò qualche domanda al nostro amico Gebre Selassie. Dunque Gebre, da quanto tempo mancavi dal tuo paese?
Più o meno saranno 4-5 anni, mi sembra, sì.
4-5 anni, e rispetto a quando hai lasciato il tuo paese, ecco, ci vuoi parlare magari della situazione che hai trovato, di che cosa ti ha colpito, che cosa ti ha impressionato, quello che appunto ti senti di raccontarci?
C'è tantissima differenza tra quello che ho lasciato, l'Etiopia che io avevo lasciato 4-5 anni fa, era un'Etiopia che aveva una speranza verso la democrazia, magari, e la gente aveva una speranza per poter cambiare la sua vita in un futuro prossimo, e questa era l'Etiopia di 5 anni fa. L'anno scorso ci fu le elezioni, quindi dopo tutta la situazione in Etiopia è cambiata al 100%, e molti sostenitori dell'opposizione stanno in prigione, e molte donne, uomini, ragazzi, bambini sono stati picchiati, malmenati per aver dato il loro appoggio al partito di opposizione che si chiama CUD, e quindi adesso la gente non crede più in nulla, perché una cosa in cui aveva creduto, che la democrazia in Etiopia non ha funzionato, e non è soltanto che non ha funzionato, ma adesso la gente sta in una oppressione molto grave, e questo pesa ancora molto molto, perché il popolo etiope adesso non guarda con un buon occhio i governi occidentali, perché sono loro che hanno dato l'appoggio a questo governo Zenawi, e quindi mentre migliaia vengono arrestati e centinaia vengono morti in Etiopia, nessuno dei paesi occidentali ha voluto dare una pressione forte per poter fermare tutto ciò. Magari verbalmente tutti hanno detto, il governo Blair ha detto che l'Etiopia deve fermare a fare la pressione su leader di opposizione, sui membri di opposizione, e la comunità europea ha detto che fermerà qualsiasi tipo di aiuto verso il governo etiope, ma sotto mano tutto l'aiuto c'è. La cosa strana è che gli Stati Uniti, che dice che lotta contro il terrorismo e cerca di espandere la democrazia in tutto il mondo, non ha voluto dare una parola forte sul governo Zenawi, e per questo mi sembra che l'oppressione in Etiopia continua ancora di più.
Senti Gebre, al di là di questa situazione, insomma, gravissima, di violazione dei diritti umani, di repressione indiscriminata, ecco, l'economia della gente, cioè diciamo i prezzi, i consumi, i prodotti di prima necessità, insomma, è facile accedervi a un paese ancora, l'Etiopia, in cui la gente può permettersi i beni di prima necessità, o anche economicamente ci sono delle difficoltà per quanto riguarda la gente?
L'Etiopia era già un paese povero di per sé, come sappiamo tutti quanti noi. Adesso è ancora più povero di quello che era. Il prodotto principale, che si chiama TEF, è la farina etiope dal quale si fa l'ingera, adesso in quintale costa 400 birre etiope, che è comunque tantissimo, come se fosse costasse 400 euro e la gente guadagna 400 birr. Quindi si può immaginare, dopo aver comprato un...
Scusa, 400 birre al mese, intendi?
400 birre al mese. 400 birre al mese più o meno guadagna la gente. 500, 600, insomma, la media è quella. E la spesa sua è quella. Poi ci sono altre cose, l'olio, lo zucchero, che costa 10 volte di più di quelle che costava un anno fa. La gente non ha i soldi per poter comprare, quindi adesso è aggiunta un'altra povertà su una povertà che già esisteva in Etiopia.
Ecco, per concludere, cosa ti senti di dire sia ai tuoi connazionali qui in Italia, anche all'estero, ma anche agli italiani che stanno ascoltando in questo momento? Ecco, qual è sinteticamente l'appello che vuoi fare per il tuo paese?
Per i miei connazionali il messaggio preciso e chiaro che io ho è di guardare con attenzione al loro paese, perché l'Etiopia si sta distruggendo mentre loro stanno qua. I dittatori in Etiopia stanno distruggendo lo Stato, sta allo sfascimento, e mi preoccupa se le cose continuano come stanno andando adesso, che tipo di paese potrà essere l'Etiopia fra una decina di anni. Non vorrei che facciamo la fine della Somalia e della Ruanda stessa. Finora il popolo è molto calmo e anche se c'è stata l'oppressione, il popolo ha cercato di non seguire la linea del governo e quindi hanno apprezzato, hanno voluto bene i loro fratelli, i loro fratelli tigrini, dal quale è venuto il governo Zenawi, perché comunque il popolo etiope ritiene che il popolo del Tigray sono loro fratelli. Ma anche il popolo del Tigray deve dire a Zenawi di smettere la sofferenza, smettere di far soffrire ai loro fratelli etiopi, perché la sofferenza del popolo di Oromo dovrebbe essere la sofferenza del popolo del Tigray, la sofferenza del popolo di Amara deve essere la sofferenza del popolo del Tigray. È su questo su quale noi dobbiamo fermarci, tutti gli etiopi dobbiamo essere uniti a dire basta all'odio, basta alla sofferenza e basta alla dittatura. E l'altro messaggio che ho per tutti gli occidentali: per favore smettete di aiutare i dittatori. Ma la democrazia, noi sappiamo com'è la democrazia. La democrazia non si porta al nostro paese. Guarda, se ti posso spiegare una storia molto chiara, tipo 600 anni fa, fra uno del popolo etiope, che si chiama il popolo di Oromo, aveva una democrazia che si chiama Gedà, che comunque c'era un'elezione fra loro, quindi quella che era eletto con i numeri, con il voto più ampio, governava sul quel popolo. Vuol dire, prima che esistesse la democrazia in Etiopia e in altre parti del mondo, la democrazia già esisteva in Etiopia. Purtroppo adesso siamo ritornati indietro.
Ok, dunque facciamo ringraziamento a questa testimonianza al nostro amico Gabriele Selazie e andiamo avanti con il programma. Grazie Gabriele Selazie.
አድማጮቻችን ለሶስት ሳምንት በተከታታይ ሲቀርብ የነበረው ይሄን ያውቁ ኖራል የሚለው ዝግጅታችን የቀደም ተከተሉን ጠብቆ ይቀርባል። እንድትከታተሉን እንጋብዛለን።
መንግስት ኃይለ ማርያም ቢቀመን በሆነ ተዘው ቁነረ ኖርነ ለዛ ሀገርስና ታነሱ ዘመድና
ያዳመጣችሁት ሙዚቃ ከዛሬ 31 አመት በፊት ደርግ ስልጣን በጨበጠበት ወቅት ያለምንም ደም ብሎ አገሪቷን ወጣቷን ህፃናቱን አዛውንቶችን እንደ ፍሪዳ እየገደለ ጣለ። እንግዲህ የዛሬዎቹን ዲሞክራሲ ያሉ ምን ያደረጉ እንደሆነ ወደፊት እንመለስበታለን። ለዛሬው ክብራትና ክብራን አድባጮቻችን በመጀመሪያ እንደምን ከረማችሁ ይያልን ወገናዊ ሰላምታችንን እናቀርባለን። ባለፉት ለተከታታይ ሳምንታት ኢትዮጵያ ሀገራችን ካስተዳደሯት መሪዎች መካከል ከአጼ ቴድሮስ እስከ ዘመነ ደርግ ባጭሩ ለመዳሰስ ሞክረን ነበር። በዛሬው ፕሮግራማችን ከ1983 ዓመተ ምህረት ጀምሮ ኢትዮጵያ ሀገራችንን ስለሚያስተዳድሯት የወያኔ መሪዎች የምንለው ስላለ እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ በመተማመን ለዛሬ ካልነው ነው። የዛሬዎቹ ወያኔዎች መነሻቸው እንዴት ነው? ወያኔ ማለት ወየነ ከሚል ከግዕዝ ቃል የተወሰደ ሲሆን ትርጉሙም ሸፈተ ወይም አመጸ ማለት ነው። ነገር ግን ወያኔ የሚለውን ስም የተጠቀሙበት በ1935 እስከ 1936 ዓመተ ምህረት ባለው ጊዜ አማሮች አይገዙንም በሚል የዘረኝነት ሐሳብ ተነሳስተው አማራውን ለማጥፋት ሲባል የተቋቋመ ቡድን ወይም የሸፈቱ ማለት ነው። በዛን ጊዜ ካነሳሳቸው ወያኔ ወይም ኤሬና ተብለው ነበር። ማህበረ ገስግስቲ ብሔረ ትግራይ ወይም ማገበት በማለት በ1965 እስከ 1967 ዓ.ም በአዲስ አበባ ዩኒቨርሲቲ በትግራይ ተማሪዎች ባቶ መለሰ ተክሌ ሊቀመንበርነት በህቡ እንቅስቃሴ ነበር። ይህ በእንዲህ እንዳለ የዛሬዎቹ ወያኔዎች የትጥቅ ትግል በጥቂት ግለሰቦችና በጥቂት መሳሪያዎች የካቲት 11 ቀን 1967 ዓ.ም ከዛሬ 31 ዓመት በፊት በሽሪ አካባቢ ልዩ ስሙ ደደቢት ተብሎ በሚጠራው እንቅስቃሴ እንደጀመሩ ይነገራል። አቶ አረጋዊ በርሄ የድርጅቱ አባል እንደጻፉት ለትግራይ ብሔራዊ ጥያቄ መልስ ለማግኘትና የመጨረሻ ግቡ ኢትዮጵያን ዲሞክራሲ ሰፍኖ በእኩልነት ላይ የተመሰረተ አንድነትን ለመገንባት ነበር። አካሄዳቸው የዛሬዎቹ መሪዎች ሁኔታው ስላላማራቸው አቶ አረጋዊ በርሄም ስደት ተዳረጉ። ማህበረ ገስግስቲ ብሔረ ትግራይ ማገበት ከመስረታው ጀምሮ ጀባሃ ወይም ተጋድሎ ዋርነት ኤርትራ በሚባል ኤርትራን ከኢትዮጵያ ለመገንጠል በሚሯሯጠው ይደገፍ ነበር። ይሁንና ማገበት አደረጃጀቱ በማህበር ነው በማለት ስሙን ለውጦ ተጋድሎ አርነት ህዝብ ትግራይ ወይም ተሃት በመባል ባቶ መለስ ዜናዊ የቡድኑ የፕሮፓጋንዳና የፖለቲካ ሐላፊ ይዛ በቃለች። አቶ መለስ ዜናዊ ማናቸው? አቶ መለስ ዜናዊ በትክክሉ መጠሪያቸው አቶ ለገሰ ዜናዊ ይባላል። መለስ የሚባለው ማገበትን ከመሰረቱ ሰዎች በተውሶ ያገኙት ስም እንደሆነ ይነገራል። አቶ መለስ ከኤርትራ ተወላጅ እናታቸው ከኢትዮጵያዊ አባታቸው ከአቶ ዘናዊ አስረስ ይወለዳሉ። ነገር ግን አቶ መለስ በትግል በነበሩበት ዘመን የእናታቸው የዘር ሐረግ ኤርትራዊነት እንደሚስባቸው ይነገራል። የአቶ መለስ አነሳስና ፕሮግራም ኤርትራ የኢትዮጵያ አይደለችም፣ የኢትዮጵያ ቅኝ ግዛት ናት፣ በተጨማሪ የትግራይ ዲሞክራቲክ መንግስት እንመሰረታለን በሚል መርህ መሰረት ነው። ለዚህም ተጨባጭ እንዲሆን አቶ መለስ ከጻፉት ኤርትራ ከየት ወዴት በሚለው መጻፋቸው ላይ ገልጸውታል። ተጋድሎ ሀርነት ህዝብ ትግራይ ወይም ተሃት የሚለው መጠሪያ ከመስራቾቹ ጋር ለማመሳሰል ወይንም እንደ 1935 ዓመተ ምህረት አጠራራቸው ወደ ህዋት ህዝባዊ ወያኔ ሀርነት ትግራይ በማለት ለሶስተኛ ጊዜ ብቅ አሉ። ከዚህም በተጨማሪ ሰኔ 3 ቀን 1977 ዓመተ ምህረት ማሌሊት ወይም ማርክሲስት ሌኒኒስት ሊግ ትግራይ በማለት ፓርቲ አዋቅረው ባቶ አባይ ጸሃይ በትክክለኛ መጠሪያቸው ባቶ አትክልት ጸሃይ ሊቀመንበርነት ትግሉ ቀጠለ። ነገር ግን ይከተሉት የነበረው የአልባንያ ሶሻሊዝምን አካሄድ ነበረ። ህዋት የትግራይ ሪፐብሊክ መሰረታለው በሚል ታላቋን ትግራይ ለመመስረት ካርታ ነድፈው እንደነበረ ያደባባይ ሚስጥር ነው። ይህ ካርታ ወገኖቼ ዛሬ ኢትዮጵያ በዘር በቋንቋ በክልል የተከፋፈለችበትን ያመጣ ጉዳይ ነው። ይሄውም ጥንት በጎንደር ክፍለ ሀገር ስር ይተዳደሩ የነበሩትን ሰቲት ሁመራ ወልቃይትን፣ በወሎ ክፍለ ሀገር ስር ይተዳደሩ የነበሩትን ሰቆጣን አሸንጌን አላማጣን ቆቦን በቋንቋ ተናጋሪነት የዛሬዋ ትግራይ ወይም ክልል አንድ አድርገዋቸዋል። ምን እንላለን? አንገት የተፈጠረው አዝሮ ለማየት ነው ብለን እናልፋለን። ህዋት በተቃዋሚዎቹ ላይ ያደርስ የነበረው ችግር ምን ይመስላል? ብዙ ኢትዮጵያዊነት ይስማቸው የነበረ የትግራይ ልጆች የነ አቶ መለስና የአቶ አባይ ጸሃይን ሐሳብ በመቃወማቸው ላብነት ያህል መምህር ዳዊት ያድግራት ተወላጅ፣ አቶ አጽባሃ ዳኘው ያድዋ ተወላጅ፣ አቶ ቆብዚ በየነ ያክሱም ተወላጅ፣ አቶ ህንጻ ሽፈራው የሽሬ ተወላጅ፣ አቶ ወርቅነህ ሀጎስና አቶ በሬ ጥማሉ ያድዋ ተወላጆች፣ አቶ መንገሻ በላይ የሽሬ ተወላጅ፣ ወይዘሮ አልማዝ አስፋውና ኪዳነ ግርማ ከመቀሌ ታፍነው ተወስደው የተገደሉ። በ1975 ከተማረኩበት ያልታወቀ ቁጥራቸው ከሰባ በላይ የሚሆኑ ኢትዮጵያኖች በሳይናይድ በሚባል መርዝ ቴትራሳይክል ካፕሱል ውስጥ በመሙላት ለኢመንጃይት በሽታ ነው በሚል ሰበብ ባቶ መለሰ አዘዥነት ባቶ አባዲ መስፍንና ባቶ ብስራት አማረ ተባባሪነት እነዚህ ሰዎች እንደተገደሉ በመጽሐፍ ተጽፎ ይገኛል። ፕሬዚዳንት መንግስቱ እንደመሰከሩት ኢሃፓነን ብለው ከከተማ በመሰባሰብ በትግራይ ክፍለ ሀገር አሲምባ ተራራ ላይ የተሰበሰቡን ወጣቶች በሄራዊ ስሜት ማለት ኢትዮጵያዊነት ይስማቸዋል በሚል ሰበብ በጀባሃና በሻቢያ አዛዥነት በወያኔዎች አስፈጻሚነት ባቶ መለስ አዛዥነት ለሊት በተኙበት ስንት ወጣቶች በጥይት ተደብድበው ህይወታቸው ጠፋ። ይህንን ታሪክ የትግራይ ህዝብ ያውቃል። ይሁንና መለስ ዜናዊ ለፍርድ መቅረብ አለበት ይላሉ የቀድሞ ፕሬዝዳንታችን። ወያኔዎች ስለ ኢትዮጵያ ታሪክና ባንዲራ ምን ይላሉ? ኢትዮጵያ የጥንታዊውን የአክሱም ታሪክ የኔ ታሪክ ነው ብላ መቀበል የሐሰት ነው ይላሉ። ባንጻሩ ኢትዮጵያ የ3000 ዘመን ታሪክ ሳይሆን ያላት ከአጼ ምኒልክ ዘመን በኋላ የመቶ ዓመታት ታሪክ ነው ያላት ይሉ እንደነበር ይታወቃል። ለምሳሌ ያህል የጠቅላይ ሚኒስትር መለስ ዜናዊ አዲስ አበባን በተቆጣጠሩ በኋላ ከጋዜጠኞች ጋር ባደረጉት ምልልስ የአክሱም ሐውልት ለኦሮሞው፣ ለአማራው፣ ለጉራጌው ምኑ ነው ብለው ነበር። ስለ ባንዲራም ይህ ባንዲራ እኮ ጨርቅ ነው እንዳሉ ይታወሳል። ወገኖቼ ባንዲራውን ጫካ በነበሩበት ሰዓት ለአንድም ጊዜ ተውለብልቦ አያውቅም። የተገላቢጦሽ መቋጠሪያና እንደሚረግጡት ከራሳቸው ባልደረቦች ይነገራል። አድማጮቻችን ህዋት የሰመኑ የሀገራችንን ክፍል እየተቆጣጠሩ ከመጣ በኋላ በመገባደጃው ላይ የዛሬውን ስማቸው ኢትዮጵያዊነት በሚያላብስ አይነት ቀይረውት ኢህአዴግ ወይም ኢትዮጵያ ህዝብ አብዮታዊ ዲሞክራሲ ግንባር ብለው ግንቦት 20 ቀን 1983 ዓ.ም ለትውስታ ያህል ደርግ ሲጠቀምበት የነበረውን የሬዲዮ ጣቢያ ጀግናው የኢህአዴግ ሰራዊት ተቆጣጣረው ብለው አበሰሩ። እንግዲህ የፕሮግራማችን ተከታታዮች ወያኔዎችን የጫካ ትግል ከዚህ በላይ አስደምጠናቸዋል። በመጪው ጊዜ ወያኔዎችን በከተማ ውስጥና አገዛዛቸው ምን እንደሚመስል እንቃኛለን። አምላካችን ለሀገራችን ሰላምን ለምድሯ ለምላሜን ይስጥልን ይያልን የዛሬ ይሄንን ያውቁ ነበር የሚለውን ፕሮግራም እናጠቃልላለን። ቸር ይጠመን።
ሰላም አድማጮቻችን፣ ከ15 ቀን በፊት የደረሰን ደብዳቤ በፕሮግራም ተቀበል ምክንያት ማቅረብ ስላልቻልን ይቅርታ እየጠየቅን አሁን ግን በቀጥታ ወደ ደብዳቤው እናመራለን።
በሮም የአማርኛ ድምጽ ሬዲዮ ጣቢያ በመጀመሪያ ሰላምና ጤና ለሁላችሁም እየተመኘው ለፕሮግራማችሁ መሻሻል ለሁላችንም ጥረት አስፈልጊ በመሆኑ አንድ አጅብ ጽሑፍ ለዛሬ ይዤ ቀርቤያለሁ ልኬላችኋለሁ። የአምባገነኖች መጨረሻ ውድቀት ነው። ኢትዮጵያ ሀገራችን ለዘመናት በጦርነት በኢኮኖሚ ድቀት የምትኖር ምናልባትም ከመጨረሻ አንደኛ የምትገኝ መሆኗን ለሁላችንም ግልጽ ነው። ይህን ድህነትና ኋላቀርነት ለማስወገድ ዋነኛው መሰረታዊ ነገር እውነተኛ ዲሞክራሲ ስርዓትን የሚያራምድና ለአገር የሚቆረቆር መንግስት ሲኖር ነው። አሁን ያለው ያኔ መንግስት ምንም እንኳን ዲሞክራሲ ኢትዮጵያ ውስጥ የገነባን ነው ቢልም እነታው ግን በተቃራኒ ኢዲሞክራሲ መሆኑን ያሳየናል ያለው። ለዚህም የመጨረሻ ማስረጃ ምርጫ 1997 ነው። ምርጫ 1997 ከጅምሩ ጀምሮ የያኔ መሪዎች በሞኖፖል ባዟቸው ሚዲያዎች እየቀረቡ የዘንድሮ ምርጫ ያለንከን ይፈጸማል ቢሉም መጨረሻው ግን እንከን በንከን ሆኖ ተፈጽሟል። ወያኔዎች የዲሞክራሲያዊነትን ማመስገን ማሳካቸው ተጨማሪ ድምቀት ሰጠናል በማለት የርዳታ ምንጫቸውን ለማጎልበት በመጠኑ ገርበብ አድርገው የከፈቱት የዲሞክራሲ በር ተበርግዶ የገዢዎቻችን ማንነት ርቃኑን ያስቀረውን እስካሁን ትኩሳቱ ያልበረደ ምርጫ 1997 ተካሂዷል። ምርጫው ከመካሄዱ ሳምንት በፊት ጠቅላይ ሚኒስትሩ መለስ ዜናዊ ከጥቂት የወያኔ ደጋፊዎቻችን 10 ብር እየሰጡ የሰፈሩን ህጻናቶች በመስቀል አደባባይ ሰብስበው ይህን ያህል የህዝብ ማዕበል ይዘን ምርጫውን ሳናጭበረብር እናሸንፋለን ብለው ተናግረው ነበር። በተቃራኒው ግን የአዲስ አበባ እንዲሁም የውጭ ታዛቢዎች በነበሩባቸው የሀገሪቱ ታላላቅ ከተሞች የነበረው የምርጫ ውጤት ወያኔዎችን የተከናወኑበት ማጭበርበር እንኳን ተስኗቸው በመሸነፋቸው የቁም ሞት ሆነባቸው። ዩ ይሁን እንጂ የጫካ ወሬ ምንም ብታሰለጥነው አውሬነቱን አይተውምና በካርድ የተነጠቁትን ድምጽ ባፈሙዝ ለማስመለስ በየቦታው ተራወጡ። ወዲያው ፊታውራሪ መለስ ዜናዊ ላይ አንዶ የሚቆይ ማንኛውንም ስብሰባ ሞኔስተር አገዱ። በተጨማሪ ግን ቦት 797 በህዝቡ ዘንድ ከመስክ በበለጠ የሚጠላ ከመለስ በበለጠ የሚጠላው በረከት ስምኦን ኢህአዴግ አብዛኛውን የፓርላማውን ብር አሸነፈ የሚል ሰበር ዜና አዘጋጅቶ የግላቸው በሆነው በለመዱት የሬዲዮ ጣቢያዎቻቸው አስነገሩ። እጅግ የሚያሳዝነው ግን በመላገሪቱ ከግማሽ በላይ የሚሆነውን የድምጽ ቆጠራ ገና አልተካሄደም ነበር። ከዚህ ዕለት ጀምሮ የድምጽ ቆጠራው እንከን በንከን መሆን ጀመረ። የኦሮሚያ ክልል ፕሬዝዳንት የነበረው ጁኔዲን እንዲሁም የመከላከያ ሚኒስትሩ አብዱላ ገመዳ በተወዳደሩበት አሩሲ ኢታያ ምርጫ ክልል ድምጽ ተቆጥሮ መተማመኛ የተፈረመበት ኮረጆ መንገድ ላይ በኮብራ መኪና በሚጓዙ ታጣቂዎች ተዘረፈ። ምርጫው በከፍተኛ ድምጽ ያብቆ ወይም ህብረት እጩ ተወዳዳሪ ያሸነፈበትና ህዝቡን በደስታ ያጨፈረበት ነበር። ሌላው አንድ አስገራሚ ነገር በአዲስ አበባ ቤተ መንግስት ግቢ ውስጥ 400 ወታደሮችና 300 ሚስቶቻቸው ለምርጫ ተመዝግበው ነበር። እነዚህ 700 መራጮች ድምጽ በሰጡበት ምርጫ ጣቢያ ተወዳዳሪ ነበረችው ኢህአዴግ እጩ ተወዳዳሪ በአጠቃላይ ያገኘችው ድምጽ 340 ብቻ ነበር። በዚህ የተነሳ ወታደሮች ላይ ግምገማ ተካሂዶ አብዛኞቹ ሲባረሩ ቀሪዎቹ ደግሞ ወደ ተለያየ ቦታ አዛውረዋቸዋል። ከዚህ ዕለት ጀምሮ በተከታታይ የተደረጉ የህዝብ ድምጽ ይከበር ብለው ሰልፍ በወጡ ንጹሃን ዩኒቨርሲቲና የሃይስኩል ተማሪዎች እንዲሁም ሌሎች ዜጎች የተሰጣቸውን መልስ የማያቋርጥ የመትረየስ ጥይት ነበር። የወያኔ ንቦች ክፉኛ ተናደፉ። ነገር ግን የህዝቡ ቁጣ ተጋጋለ። የህዝቡን ቁጣ ለማብረድ ወያኔ በድጋሚ ወሰደው እርምጃ ከዙ 23 እስከ ጎማ ታንክ ከተማው ውስጥ ከማጥለቅለቅ ነበር። ወያኔዎች ከዛ በኋላ ስለ ዲሞክራሲ የሚያወሩበት አፋቸው ተዘጋ። የዲሞክራሲ ማስመሰያ ማሳኪያቸው ወልቆርቃናቸው ቀርተዋል። በሱ ምትክ በየሰዓቱ በሚዲያ እየቀረቡ አምባገነናዊ ማስፈራራታቸውን ቀጠሉ። በታሪክ እንዳየነው አምባገነኖች እነሱ እንዳሰቡት ረጅም ጊዜ አይጓዙም። ባላሰቡበት ሁኔታ ተገርሰው ይርቃሉ። ከዛም ህዝቡ ለፍርድ ያቀርባቸዋል። ከሮም አመሰግናለሁ። ጻፊውን እናመሰግናለን። የዚህን ጽሑፍ አቅራቢ ቼ በጣም እናመሰግናለን።
አድማጮቻችን ስለ ፕሮግራማችን ያላችሁን አስተያየትም ሆነ ጥቆማ በቀጥታ በስልክ ቁጥር 0649175050 በመደወል በመስመር ልታገኙን ትችላላችሁ። ከተለን በፕሮስ ከተማ ማርስ 23 2006 ለሚደረገው አስቸኳይ ሰላማዊ ሰልፍ ለመሳተፍ ለምትፈልጉ ኢትዮጵያውያን በሙሉ የተላከውን አጭር መልእክት እናቀርባለን። አስቸኳይ የሰላማዊ ሰልፍ ጥሪ በ23 ማርች 2006 በፕሮስ ከተማ በቅርቡ በአውሮፓ ፓርላሜንትና በአውሮፓ ኮሚሽን ስለፈት ደጃፍ እንደ አውሮፓ ቁጣጥር ማርች 23 ቀን 2006 ታላቅ ሰላማዊ ሰልፍ እንድናደርግ በወቅቱ አስገዳጅ ሆኖ አግኝተነዋል። ምክንያቱም በዚህ ዕለት የ25 የአውሮፓ ሀገራት መሪዎች በብሩለስ ከተማ ስብሰባ ስለሚያደርጉም ነው። ስለዚህ ይህንን አጋጣሚ በመጠቀም በሀገራችን በኢትዮጵያ በወያኔ ፈላጭ ቁራጭነት የሚመራው የገዢ ቡድን በማናለኝበት በህብረተኝነት በህዝባችን ላይ እያደረሰ ያለውን አንድ ኢሰብአዊና ኢፍትሃዊ ድርጊት በይበልጥ ለማጋለጥና ለመቃወም፣ ሁለተኛ ያላግባብ የታሰሩ የህዝብ ተመራጮች፣ ጆርናሊስቶች፣ የሲቪል ማህበር አባላት፣ የሰብአዊ መብት ተሟጋቾች፣ የህግ ባለሙያዎች ወዘተ ያለውንም ቅድመ ሁኔታ እንዲለቀቁ ጩኸታችንን ለማሰማት፣ ሳይቋጭ የቀረው የምርጫ ውጤት ተገቢ ትኩረት ሰጥቶትና በህዝቦች በመመረጥ የህዝብ ወኪሎች የሚያደርጉትን መንገድ ለመከራከር በማንኛውም ተቃዋሚ ፖለቲካ ፓርቲ በቅንጅት ተደግፈው የቀረቡ ባለ 8 የፖሊሲ መምሪያ ነጥቦች የአውሮፓ ማህበር ሲያደርግ የነበረውን ድጋፍ እንዲገፉበትና ተግባራዊ እንዲሆን ከኛ ጋር ትብብሩ እንዲቀጥል ለማሳሰብ ጭምር ነው። ስለዚህ
ascoltatori, qui è la radio Onda Rossa. Abbiamo un annuncio molto particolare per il popolo etiope e per gli amici del popolo etiope. Il 23 marzo abbiamo organizzato una grandissima manifestazione davanti alla sede del Parlamento Europeo a Belgio, a Bruxelles. E quel giorno, siccome ci sarà l'incontro di tutti i paesi europei, sarebbe tutti i 25 leader di 25 paesi europei avranno un incontro, e quindi noi vogliamo dire la nostra opinione sull'Etiopia, quindi vogliamo manifestare davanti al Parlamento europeo, quindi vogliamo la partecipazione di tutti, di tutto, sia il popolo etiope, anche agli amici del popolo dell'Etiopia, che tutti quanti ci dovremo vedere lì per fermare il governo Zenawi. E ci vediamo tutti là il 23 marzo del 2006. Grazie.
ወገኔ በውስጥሃለ የቴድሮስ ወኔ እንደ ቆላወስ እንደ ግሪሳ የተኛው ልቤ ደሞ ተነሳ መኖሮቅ ብሆን ከአድማስ ባሻገር አሁንልኝም ኢትዮጵያ ነገር ግራ ተልጦ ደሞ አይላጥም የእኛም ማንነት አይለወጥም ሀበሻ ታጋሽ ሀበሻ ቻይ ነው ከገነፈለም ገና ቀየር ነው ከሀገር የወጣ እስከሚመለስ ቢጫና አህያ ቢጋጥ ነፈረስ ሆኖ ነገሩ ቆሜ ከማዶ አነ ባለሁኝ ለወገን መርዶ አገር አገሬን አይልም ወይ ሰው ሲወጭፉበት ወድጌባ ሰው ለምን አላለቅስ ለምን አይከፋኝ አንዷንም እጄን ሲቋደሱብኝ ሎሚ ተራ ተራ ሎሚ ተራ የእናቴን ነገር ወገን ያደራ ጥቂት ተሰደድኩ ወጣሁ ከአገሬ እሱም ተበላ በደምጽ ማውሬ አንቺ አገሬ ሞኝ ተላላ የሞተው ቀርቶ ያረደሽ በላ አንቺ ምን አረግሽ ጥፋቱ የኛ ለፈላጅ ቆራጭ ፈርተን ስንተኛ ኢትዮጵያዊውን እኛ ስናውቀው ይህን ዘረኛ ማንደባለቀው አወይ ዘንድሮ ወይ እኛ ጣጣ ከያስኩኝ ብሎ ሄባ ተቆጣ መዘት በይልቤ እንደ ጀበና አላጣልኝም አልቅሼ ገና ከዛሬ ነገ ምን መጣ ስል ወገኔ ሲፈጅ በቂም በቀል አባይን አልፎ አባይ አለ ወይ ከሀገሬ ወጣ ይመለሳል ወይ አዎ በሉና እስቲ አጽናኑኝ ዘንድሮ ስኔ ሳልሆንኩኝ የኮብ ላይ እናት ታጠቂ ገመድ ልጅን ባድ እንጂ አይገብረው ዘመድ ቢባልም እመይ አንቱ ስለቴ ካፈር ሽሆን ኑሮና ሞቴ ካፈር ሽሆን ኑሮና ሞቴ
ከተማ Can you stand on my side? My chair, my
አድማጮቻችን የዛሬ ፕሮግራማችን በዚህ አበቃል። በሚቀጥለው ሳምንት በተመሳሳይ ሰዓትና በተለየ ፕሮግራም እስከምንገናኝ መልካም የረፍት ቀንና የሥራ ሳምንት ይሁንላችሁ ዘንድ እየተመኘን ከልሳን ቪዲዮ ጣቢያ በዚህ እንሰናበታችኋለን።
ወያኔ ምን ይላል? ህዝቡን የበደለ
ወያኔ
እናንተን ያንለት